እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በያላችሁበት አካባቢ ዛሬ ቀኑ May 12, 2026 እንደ አውሮፓውያን አቆጣጠር የሮብ ጧት ፕሮግራማችንን እንጀምራለን። ዛሬ በቃል የሚያገለግሉን በቃል እህቴ ትግስት ትሆናለች። ትግስት ፋንታሁን በመዝሙር ያቶ በቀለ ቤተሰቦች እንዲሁም በጸሎት ወይዘሮ አበበች ይሆናሉ። አሁን ፕሮግራሙን ከመጀመራችን በፊት አጭር ጥቅስ አነብና አንብቤ ከዛም አጭር ጸሎት አድርገን ፕሮግራሙን እንጀምራለን። የማነበው ጥቅስ መዝሙር ይሆናል። እንግዲህ ሁላችሁም መዝሙር መጽሐፍ ቅዱስ ካላችሁ መዝሙር 21 መዝሙር መዝሙር 120 በቅንፍ 121 ያለውን አነባለሁ። እንዲህ ይላል፣ አይኖቼ ወደ ተራሮች አነሳው፣ ረዳቴ ከየት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ የእስራኤል አምላክ አይተኛም፣ አያንቀላፋም ይላል። እንደገና አነባዋለሁ። አይኖቼን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አምላክ አይተኛም፣ አያንቀላፋም ይላል። አዎ እኛን የሚጠብቅ አምላክ እኛም ያሁኑ እስራኤላውያኖች ነን። አይተኛም፣ አያንቀላፋም፣ እግራችንንም ለመናወጥ አይሰጠውም። አሁን እንደሚመቸው ሆነን አጭር ጸሎት እንጸልያለን። ዙፋን በሰማይ ያለው ሁሉን የምትችል ቅዱስ ቅዱስ የሰራዊት አምላክ እናመሰግንሃለን ስላደረክልን ቸርነት እና በጎነት ሁሉ። አሁንም በዚህ ሌሊት ከዚህ ጨለማ አንተ ከማናየው ነገር ሁሉ ጠብቀህ ለዚህ አዲስ ቀን እድል ስለሰጠህን ተመስገን። የሚገባን ሆኖ አይደለም፣ ነገር ግን አንተ መምረት ስለምታየን ተመስገን። አቤቱ የሰራዊት አምላክ አንተ እንዳልከው በቃልህ እኛን የምትጠብቅ አምላክ አተኛም፣ አታንቀላፋም። አሁንም የሰራዊት አምላክ በዚህ ሰዓት ደግሞ ለአንተ በምስጋና ወደ አንተ እንቀርባለን። በዚህ ሰዓት በጉባኤው አንተ ተገኝ። አእምሯችንን ከሚረብሸው መንፈስ አንተ አስወግደህ የአንተ መንፈስ በዚህ ጉባኤ ውስጥ ይሆን ዘንድ ለምንሃለሁ። ጸሎታችንን የልምድ ሳይሆን ከልባችን እንዲሆን እንድንለወጥ ለመዳን እንዲሆንልን እርዳን። አሁንም አባት ሆይ በቃል የሚያገለግሉንን ሁሉ አንተ ተጠቀምባቸው፣ በመዝሙርም የሚያገለግሉንን አንተ ቀድሳቸው። ሁሉን ነገር ለአንተ አደራ ሰጠሁ። በዚህ ሰዓት አንተ ተገኝ፣ አንተ ከፍ እኛ ዝቅ እንበል። ታማው የሚሰቃዩትን ሁሉ አንተ ፈውሳቸው፣ በምሕረት እጅህ ያቸው። ጸሎታችንን ሁሉ ስማ፣ በምትወደው በኢየሱስ ክርስቶስም አሜን አሜን። አሁን እንግዲህ በድጋሜ እንኳን ለሻሎም መጣችሁ ላለው በሻሎም ዌብሳይት ገብታችሁ በቅቤ የተቀዳውን ለማየት አሁን የሚቀዳውን ቁጥሩ 7241 ይሆናል። የዛሬ የሚቀዳው ቁጥር ማለት ነው። የተቀዳውን ለመስማት 6547549886 የመግቢያ ቁጥሩ ደግሞ 7128611 ፓውንድ በመንካት መስማት ትችላላችሁ። አሁን እንግዲህ በዚህ ጧት በመዝሙር የአቶ በቀለ ቤተሰቦች ያገለግሉናል። በቅድሚያ እግዚአብሔር ይስጥልኝ እግዚአብሔር ለማመስገን በጧት ስለተነሳችሁ እግዚአብሔር በመዝሙራችሁ እንደሚደሰት አምናለሁ። እናንተንም የበለጠ ይባርካችሁ እያልኩ ጊዜውን ለእናንተ ሰጣለሁ።
እንደምን አደራችሁ? ይሰማል?
አዎ፣
እግዚአብሔር ይመስገን። ስለዚህ ማለዳ እግዚአብሔር ስሙ የተመሰገነ ይሁን እዘምራለሁ ለእግዚአብሔር ክብር። ዓይኖችን ምራኝ ኢየሱስ አምላኬ መስቀሊካ በስባሹ ስቃያየው እንዳልጥል ያንቴን ጸጋ ባዘኔም በደስታ ልማጸነው ደጅህን ባንተው ቀን እስከማየው መልካሙን ፈቃድህን። ዓይኖችን ምራኝ ኢየሱስ አምላኬ መስቀሊካ በስባሹን ስቃያየው እንዳልጥል ያንተን ጸጋ ባዘኔም በደስታ ልማጸነው ደጅህን ባንተው ቀን እስከማየው መልካሙን ፈቃድህን። የታረርኩበት ኢየሱስ የኔ ልዩ ፍቅረኛ ሲጨንቀኝ የማዋይ ማታዳላ እረኛ ዘውትር ስትሰጠኝ ሳለ የሚያስፈልገኝን በቅጽበት አነሳሁኝ ከመስቀል ዓይኖችን። ዓይኖችን ምራኝ ኢየሱስ አምላኬ መስቀሊካ በስባሹ ስቃያየው እንዳልጥል ያንተን ጸጋ ባዘንም በደስታ ልማጸነው ደጅህን ባንተው ቀን እስከማየው መልካሙን ፈቃድህን። በሰው ልጅ ከመታመን በእግዚአብሔር መታመን እጅግም ደስ ያሰኛል ይመልሳል ልብን። በስባሹን ስጋ ማየት ያመጣል ትቢትን ትቢትም ትቀድማለ ሳይታወቅ ውርቀትን። ዓይኖችን ምራኝ ኢየሱስ አምላኬ መስቀሊካ በስባሹን ስጋ ያየው እንዳልጥል ያንተን ጸጋ ባዘኔም በደስታ ልማጸነው ደጅህን ባንተው ቀን እስከማየው መልካሙን ፈቃድህን። ዳግም ማረኝ ላለው ጌታ ሆይ ጥፋቴን ሟችና ጠፊውን ገላ አትኩሬ ማየትን ወደ ሞት እንዳይነዳኝ ጠላት መረቡን ጥሎ አንተን ማየት አይሳነኝ ሰው መስቀልን ከልሎ። ዓይኖችን ምራኝ ኢየሱስ አምላኬ መስቀሊካ በስባሹን ስጋ ያየው እንዳልጥል ያንተን ጸጋ ባዘንም በደስታ ልማጸነው ደጅህን ባንተው ቀን እስከማየው መልካሙን ፈቃድህን። ለካ ሰው ሁሉ ሰው ነው እንደኔ ኃጢአተኛ ሚዘኑ የሚያዳላ ፊት አይቶ ፈራጅ ዳኛ ካንተ እንዳይለየኝ ኢየሱስ ዓይኔ ሰዎችን ለምዶ መስቀልን ያለማምደኝ መንፈስ ቅዱስ ወርዶ። ዓይኖችን ምራኝ ኢየሱስ አምላኬ መስቀሊካ በስባሹን ስጋ ያየው እንዳልጥል ያንተን ጸጋ ባዘንም በደስታ ልማጸነው ደጅህን ባንተው ቀን እስከማየው መልካሙን ፈቃድህን። ዓይኖችን ምራኝ ኢየሱስ አምላኬ መስቀሊካ በስባሹን ስጋ ያየው እንዳልጥል ያንተን ጸጋ ባዘንም በደስታ ልማጸነው ደጅን ባንተው ቀን እስከማየው መልካሙን ፈቃድህን። አሜን።
እግዚአብሔር ይባርክሽ ስለ ግሩም መዝሙር። አዎ አይናችንን ወደ መስቀሉ ካደረግነ የዚህን ዓለም እንትተን ወደ እግዚአብሔር መንግስት ለማየት ያበቃናል። እግዚአብሔር ሀሳባችንን ሁለመናችንን ወደ መስቀሉ እንድናደርግ እግዚአብሔር እርዳን። ስለ መልካሙ መዝሙር እግዚአብሔር ይባርክሽ እላለሁ። አሁን እንግዲህ ጊዜውን ለእህታችን ትዕግስት ፋንታው እሰጣለሁ። እግዚአብሔር በመንፈሱ በቅድሚያ እግዚአብሔር ይባርክሽ። እግዚአብሔር በመንፈሱ ነው እንዲናገረን እንግዲህ ለጉባኤውም አንቺንም እንዲጠቀምብሽ ከልቤ እመኛለሁ። ጊዜውን አሁን ለአንቺና ለመንፈስ ቅዱስ አሳድፌ እሰጣለሁ። ትግስታለች
በቁጥር ስለምትገባ አላወቅኩኝም።
እንግዲህ በአሁኑ እሺ፣ ካላወቅሽ እንግዲህ ለዛሬ የተመደበ ትዕግስት ከሌለች ለዛሬ የተመደበ ትዕግስት ካለች ብትገቢ ደስ ይለኛል። እንግዲህ ብትነግሪን አላውቅም ቁጥርሽን፣ ወይም ሌላ የተመደበ ሰው ካለ እንግዲህ አላወቅኩም፣ አለበለዚያ ፈቃደኛ ከጉባኤው ጠይቃለሁ።
የተመደበ ከሌለና ሌላ ፈቃደኛ ከሌለ ይሞክራለሁ። ለምለም ሊቃው
ነሽ። እሺ፣ የተናገረ ሰው አለ? አቤት። እህቴ ትዕግስት ካለሽ ወይም የተመደበ ካለ፣ ከሌለ ግን እሺ፣ በጣም አመሰግናለሁ ጋሽ እንግዳው ፕሮግራሙን ትወስዳለህ ማለት ነው።
እሺ
እሺ። በቅድሚያ እግዚአብሔር ይስጥልኝ።
እንደዚህ ሰው በሌለበት ጊዜ በፈቃደኝነት በማደርግበት ጊዜ የሰማችሁ በፊት አስታውስ እንደሆነ ነቢያትና ነገስታት ከሚለው መጽሐፍ እያነበብን እንወያያለን እና አስራ አራተኛው ምዕራፍ ደርሻለሁ። ባለፈው ጥቂት ምዕራፋት ዛሬም ጭምር ስለ ኤልያስ ነበር የምንነጋገረው። መጽሐፉ የሚነጋገረው የሚያስተምረን እና ዛሬም ከዚያ ተቀጥዬ አስራ አራተኛውን ምዕራፍ እያነበው እንነጋገራለን። እግዚአብሔር እንዲያስተምረን እንጸልይ። በሰማይ ያለ አባታችን እናመሰግንሃለን ስለ ፍቅረ ስለ ቸርነትህ። ዛሬ ሌሊት ቀስቅሰ ቃልን እንድንሰማ ወደ አንተ እንድንቀርብ በጸሎትና በመዝሙር ስለፈቀድልን ተመስገን። እስካሁን ያገለገሉትን አንተ ባርካቸው። አሁንም ደግሞ ቃልን ስንማር ቃልህ በልቦናችን ገብቶ ስራውን እንዲሰራ ወደ አንተ እንዲያቀርበን ሌሎችንም ወደ አንተ ለማቅረብ እንድንችል እርዳን። በቀረው ጊዜ ሁሉ አብረህን ነውን፣ በቀኑን አብረህን ነዋል እያለንበት ጠብቀን ስለ ስም ብለህ አሜን። እና አስራ አራተኛው ምዕራፍ በኮት ነው የሆነው አርዕስቱ። በኤልያስ መንፈስና ኃይል ይላል። በኤልያስ መንፈስና ኃይል እና በኤልያስ መንፈስ ነበረበት ማለት ነው። መንፈስም ኃይል አለው እንዳለው ነው እንግዲህ ርዕሱ የሚያመላክተን። እያነበብ ከዚህ የሚገኘውን ትምህርት እየተወያየን ጊዜ እስከፈቀደልን ድረስ ምዕራፉን ላንጨርሰው እንችላለን። እንነጋገራለን፣ እንማራለን፣ እንማማራለን። በኤልያስ መንፈስና ኃይል ከኤልያስ ዘመን ጀምሮ በተቆጠሩት አያሌ ምዕተ ዓመታት ውስጥ ክህደትን በመቋቋም ለእውነት ለቆሙ ሰዎች ሁሉ የእርሱ ምስክርነት ድፍረትን እና መነሳሳትን አበርክቷል። ለእርሱ ማለት ለእግዚአብሔር ማለት ነው። ለእኛ የዘመናት መጨረሻ ለደረሰብን ልዩ ትርጉም አለው። አንደኛ ቆሮንቶስ 10:11 ነው የጠቀሰው። ዓለም ዛሬ የራሱ ኤልዛቤሎች፣ የራሱ አካቦች አሉት እና ኤልዛቤትና አካብ እንዴት እንደነበሩ እናስታውሳለን። እግዚአብሔርን ክደው በዓል የሚባል ጣዖት እያመለኩ ሕዝቡንም አሳስተው የመሩ ሰዎች ናቸው። እስራኤልን ገደል የሰደዱ ሰዎች ናቸው። ዛሬም እንደዚህ አይነት መሪዎች መኖራቸውን ግልጽ ነው። እንደውም ዛሬ አብዛኛው የዓለም መሪዎች ወይም ደግሞ ተማርን የሚሉ ህዝቡን በተለያየ መንገድ የሚመሩ ሰዎች የአምላክን መኖር የሚክዱ ብዙዎቹ ባይክዱም ስራቸው እግዚአብሔር እንዳለ የሚያምኑ የማይመስሉ ሁኔታዎች ነው ያለ ነው። መሪዎች ብቻ አይደሉም። አብዛኛው ህዝብ ለዚህ ዓለም ነገር በመሯሯጥ የእግዚአብሔርን ማንነት የሚሰጠው የሚነሳው እግዚአብሔር መሆኑን ሳይገነዘብ በራሱ እውቀት በራሱ እሽቅድድም የሚያገኘውን ሁሉ የሚያገኝ መስሎት ደግሞም የሚያገኘው ማለበቃው ብሎ በመሯሯጥና በማታለል በማጭበርበር የሚካሄድ ጊዜ ነው። የምንሰማው ወሬ ሁሉ ገንዘብ አምላክ የሆነበት ጊዜ ነው እና በውጫዊ የጣዖት መቅደስ ላይታይ ይችላል ይላል። በመቀጠል ምስልም ላይታይ ይችላል፣ ነገር ግን በብዙ የሚቆጠሩ ሰዎች ለዓለም አማልክት ይሰግዳሉ። እነዚህ አማልክት የሰውን ልብ የሚያቆረቁዙ ሀብት፣ ዝና፣ ደስታና የመሳሰሉት ሰውን በቀላሉ የሚያታልሉ ናቸው። ብዙሃን የእግዚአብሔርን ማንነት በትክክል አያውቁም። እንደ በዓል ተከታዮች ለሐሰተኛ አምላክ ይሰግዳሉ። ብዙዎች ክርስቲያን ነን የሚሉ ሳይቀሩ እግዚአብሔርን እና እውነትን ከሚቃወሙ ጋር ተባባሪ ሆነዋል። ከመለኮታዊ ርቀው ሰማያዊውን ያሞግሳሉ። የዘመኑ መንፈስ አለማመንና ክደት የሰፈነበት ነው። የእውቀት ዘመን ይመስላል እንጂ እንደ እውነቱ ከሆነ የጨለማ ዘመን ነው። በእግዚአብሔርና በሕጉ ቦታ የሰው ልምዝና እውቀት ተከብሮ ይገኛል። ሰይጣን ሰዎችን ሲያታልል እግዚአብሔርን ሳይታዘዙ ነፃነት አግኝተው ራሳቸው እንደ አምላክ የሚሆኑ አስመስሎ ያሳምናቸዋል። ይህ አባባል መጀመሪያዎቹን ወላጆቻችን አዳምና ሔዋንን እና ሰይጣን እንዴት እንዳታለላቸው ያሳስበናል እና እነሱን እንደ አምላክ ትሆናላችሁ፣ ክፉና በጎን ታውቃላችሁ ብሎ ነው ያታልላቸው። የዛሬም ሰዎች እንደዛው ነው። በእውቀታቸው በሀብታቸው ሲኮራሩ ልክ ራሳቸውን እንደ አምላክ አድርገው ይቆጥራሉ። ግልጽ የሆነውን የእግዚአብሔርን ቃል ያወግዛሉ። ከመለከታዊ ራእይ ይልቅ የሰውን ጥበብ ያበልጣሉ። ሰዎች አእምሯቸው በዓለም ወግና ልምድ እንዲደናገርና ግራ እንዲገባው ስላደረጉ በእውነትና በሐሰት በጨለማና በብርሃን መካከል ያለውን ልዩነት ማወቅ አቅቷቸዋል። ከትክክለኛው መንገድ በጣም ስለራቁ የጥቂቶችን ፈላስፋዎች አስተያየት ከመጽሐፍ ቅዱስ ይልቅ ታማኝነት እንዳለው አድርገው ተቀብለውታል። በእግዚአብሔር ቃል ውስጥ የተሰጠው መልካም ዋጋና ተስፋ ስለ ክደትና ጣዖት አምላኪነት የተሰጠው ማስጠንቀቂያ ምክር ልባቸውን ሊነካው አልቻለም። የጳውሎስና የጴጥሮስ የዮሐንስም እምነት ለዘመናዊ ተቀባይነት የሌለው ለእውቀትና ለስልጣኔ የማይመጥን አድርገው ያዩታል። እግዚአብሔር ሕጉን በመጀመሪያ ለሰው ሲሰጥ የደስታና የዘላለም ሕይወት ምንጭ እንዲሆንለት ነበር። ሰይጣን የእግዚአብሔርን ሐሳብ ለማደናቀፍ የነበረው ተስፋ ሰዎች የእግዚአብሔርን ሕግ እንዳይታዘዙ በማድረግ ብቻ ነበር። ትርጉሙን ማጣመምና አስፈላጊነቱን ማቃለል የዘወትር ጥረቱ ነው። ከዚያም በላይ ሕጉን ለመቀየር ዋና ዓላማው ነበር። ምክንያቱም ሰዎች ሕጉን የጠበቁ ቢመስላቸውም ይሽሩታል ይላል። ለዚህ ዋናው ምልክት የሰንበት መቀየር ነው። አሁን አብዛኛው የክርስቲያን ዓለም የሚያከብረው የተሳሳተ የሰንበት ቀን ነው። በሰባተኛው ቀን ፋንታ በስድስተኛውን ቀን ተክቶ ሰው የእግዚአብሔር ሕግ ቀይሮ በትንቢት ተነግሯል። በዳንኤልም በራእየ ዮሐንስም ሕግ እንደሚቀየር ተነግሯል። ያ ትንቢት ደርሶ ሰው በድፍረት ሰባተኛውን ቀን ወደ አንደኛው ቀን ቀይሮ የክርስቲያን ዓለም ሁሉ አሁን ሰንበትን ያከበረ ይመስለዋል። ነገር ግን የተሳሳተ ሰንበት እግዚአብሔር የእግዚአብሔርን ቀን ሳይሆን የራሱን ቀን የሰውን ቀን ነው የሚከበረው። ለሰዎች ለመፍረድ ሳይሆን ትክክል ነው። አሁንም የሚነበበው መጽሐፍ ቅዱስ የሚነግረን ሰንበት ተሻረ፣ ተቀየረ የሚል የመጽሐፍ ቅዱስ ጥቅስ አይገኝም። ነገር ግን ሰዎች ምክንያት ይፈጥራሉ። ክርስቶስ ስለተነሳባት እነ ጳውሎስም በሰንበት በዚያ ቀን ተሰብስበዋል የሚል ጥቅስ ይጠቅሳሉ። አውዱ እያወጡ አንዳንድ የሚደገፉባቸው የሚመስሉ ጥቅሶችን ይናገራሉ። ስለዚህ ሰው ሕግ የጠበቀ ቢመስለውም ሕግን እየሻረ መሆኑን የሚያሳየን ዋናው ምልክት የሰንበት አጠባበቅ ነው፣ የሰንበት አከባበር ነው። አንድ ደራሲ ይህን አወናባዥ ድርጊት በመንታ መንገድ ላይ ያለውን የአቅጣጫ ምልክት አውቆ ለማሳሳት በመቀየር መስሎታል። ይህ ዘዴ ያስከተለው ግርግርና መደናገር ይህ ነው አይባልም። ለዚህ ዓለም ጉዞ እግዚአብሔር የአቅጣጫ ምልክት አቆመ። አንዱ የአቅጣጫ ምልክት ለእግዚአብሔርን መታዘዝ ወደ ደስታና ወደ ዘላለም ሕይወት እንደሚያደርስ ሲያሳይ፣ ሌላው የአቅጣጫ ምልክት ደግሞ አለመታዘዝ ወደ ስቃይና ወደ ሞት እንደሚያደርስ ያሳያል። እግዚአብሔር ምልክት ሰጥቶናል በቃሉ። በዘዳግም በ28 ይመስለኛል ብንታዘዝ በረከት እንደምናገኝ በእስራኤሎች ነው የነገራቸው፣ ግን ለሁላችን ነው። ባንታዘዝ ደግሞ መርገም እንደሚደርስብን በሰው ላይ አሳይቷል። በአዳምና ለሔዋን የተሰጠው ይሄ ነው። ብትታዘዙ ትኖራላችሁ፣ ካልታዘዛችሁ ትሞታላችሁ የሚል ቃል ነበር የተሰጣቸው እና ይህን አሳሳች መንገድ ወይም አቅጣጫው ተቀይሮ በመንታ መንገድ ላይ ስንኖር ወደ መጥፎ አቅጣጫ የሚወስደው መንገድ የሚያስጎመጅ መስሎ ስለሚታይ ሰው ሁሉ በተሳሳተው አቅጣጫ እየተጓዘ ነው የሚል ምሳሌ ነው ከዚህ ላይ ያነበበው። የደስታ ጎዳና ምልክት ለአይሁዶች ወደ መጠጊያ ከተማ እንደሚያሳየው ምልክት ግልጽ ነበር። ነገር ግን ለሰው ዘር ሁሉ መከራ ባስከተለ ድርጊት ሰይጣን የአቅጣጫውን ምልክት ቀየረው። በዚያ ምክንያት እልፍ አላፋት ገደል ገቡ ይላል። በሙሴ አማካይነት እግዚአብሔር ለእስራኤል ይህን መመሪያ ሰጣቸው። እኔ የምቀደሳችሁ እግዚአብሔር እንደሆን ታውቁ ዘንድ በእኔና በታዘን ለልጅ ልጃችሁ ልጆቻችሁ ምልክት ነውና ሰንበቴን ፈጽሙ ፈጽሞ ጠብቁ። ስለዚህ ለእናንተ ቅዱስ ነውና ሰንበት ጠብቁ። የሚያረክሰው ሰው ሁሉ ፈጽሞ ይገደል። የእስራኤል ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ። እግዚአብሔር ሰማይና ምድር በስድስት ቀን ስለፈጠረ በሰባተኛውም ቀን ከስራው ስራ ስላረፈ ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው ይላል። ዘጸአት 31:13-17 ነው ቅድም እንደጠቀስኩት ሰንበት ነው ዋናው ምልክት የእግዚአብሔርን ፈጣሪነት የሚያውጅ የእሱ የፍጥረቱ ማህተም ሰንበት ነው። ቀደም ብዬ እንደጠቀሱ እንዲያው ሳንደርስበት ጠቅሼዋለሁ። የሰንበት መቀየር ዋናው ህዝብን የክርስቲያን ሌላውን ሳይቀር የክርስቲያን ዓለምን ገደል የሰደደ አሳሳሽ ምልክት ነው። በእነዚህ ታላቅ ቃላት አማካይነት እግዚአብሔር መታዘዝ ወደ እግዚአብሔር ከተማ የሚያደርስ መንገድ መሆኑን ይገልጻል። ነገር ግን የኃጢአት ሰው የአቅጣጫውን ምልክት እና አቅጣጫውን ቀይሮ ወደ ሳሳተ መንገድ እንዲያመለክት አደረገው። የሐሰት ሰንበት አቋቋሙ። በዚያም በሐሰት ሰንበት ቀን ሲያርፉ ሰዎች እግዚአብሔርን የታዘዙ እንደሚመስላቸው አድርጓል። ቅድም የተናገሩት ነው። እንዲያውም ሳንደርስበት አስቀድሜ ጠቅሼዋለሁ ማለት ነው። እና ሰንበት ነው ዋናው የእግዚአብሔር የመታዘዝ ምልክት። በአንዳንድ ሰዎች ሲሉ ሰንበት የተሰጠው ለአይሁዶች ብቻ ነው እያሉ የተሳሳተ አስተያየት ይሰጣሉ። ለመጀመሪያዎቹ ወላጅ አይሁድ የሚለው ስም የመጣ በኋላ ነው። ለሰዎች በሙሉ የተሰጠ መሆኑን ለአዳምና ሔዋን በገነት እንደመሰጠቱ ያመለክታል። አዳምና ሔዋን የሰው ዘር ሁሉ አባትና እናት ናቸው እንጂ የአይሁድ አባትና እናት ብቻ አይደሉም። እግዚአብሔር ሰባተኛውን ቀን የእግዚአብሔር ሰንበት መሆኑን አውጇል። ሰማይና ምድር ሁሉ ሲፈጸሙ ይህችን ቀን የፍጥረት ሁሉ መታሰቢያ እንዲሆን አቋቋሙ። ከሰራው ስራ ሁሉ በሰባተኛው ቀን በማረፉ እግዚአብሔር ሰባተኛውን ቀን ባረከው ቀደሰውም ይላል። እንዳልሁት ዘፍጥረት 2:1-3 የሚገኘው ለመጀመሪያ ወላጆቻችን የተሰጠ ከዚያም ለሰው ሁሉ የተሰጠ ትእዛዝ ነው። ከግብፅ በወጡበት ጊዜ ሰንበት ለእግዚአብሔር ልጆች በሚገባ ቀርቦላቸው ነበር። በባርነት ሳሉ አሰሪዎቻቸው በቀን የሚሰሩትን የስራ ልክ እጥፍ በማድረግ በሰንበት እንዲሰሩ ያስገድዷቸው ነበር። የስራ ሁኔታቸው ክብደት እየጨመረ ሄደ። ነገር ግን እስራኤሎች ከባርነት ነፃ ወጡና የእግዚአብሔር ሕግ ያለ ችግር ወደሚያመልኩበት ቦታ ተወሰዱ። በሲና ተራራ ላይ የእግዚአብሔር ሕግ ተነገራቸው። በሁለት የድንጋይ ጽላቶች ላይ በእግዚአብሔር ጣት ተጽፎ በሙሴ አማካይነት ተሰጣቸው። ዘጸአት 31:18 ለአርባ ዓመት ሲንከራተቱ ለእስራኤል ልጆች ሰንበት የእረፍት ቀን መሆኑን በሰንበት ቀን መና ባለመውረዱ በመዘጋጃ ቀን ደግሞ ሁለት እጥፍ መና በማውረድ እግዚአብሔር ያስገነዝባቸው ነበር። ወደ ተስፋ ምድር ሳይገቡ በፊት ሙሴ እስራኤሎችን የሰንበትን ቀን ትቀድሷት ዘንድ ጠብቁ ብሎ አስጠንቋቸው ነበር። ዘዳግም 5:12 ሰንበትን በታማኝነት በመጠበቅ እስራኤሎች የእርሱን ፈጣሪነት፣ አዳኝነት እንዲገነዘው ምንጊዜም የእግዚአብሔር እቅድ ነበር። ሰንበትን በትክክል ካከበሩ በጣዖት አምላኪነት ቦታ አይኖረውም። ነገር ግን ከአስርቱ ትእዛዛት አንዱ የሆነውን ይህ ትእዛዝ ከተሻረ ወይም ከተረሳ ሰዎች ሌሎችን አማልክት ከማምለክ ወደ ኋላ አይሉም። እግዚአብሔር እንዲህ ይላል፣ የምቀድሳቸውም እኔ እግዚአብሔር እንደሆን ያውቁ ዘንድ በእኔና በእነርሱ መካከል ምልክት ትሆን ዘንድ ሰንበታቴን ሰጠኋቸው። ልባቸው ጣዖታቸውን ተክቷልና ፍርዴም ጥተዋልና በስርዓቱም አልሄዱምና ሰንበቴንም አርክሰዋል። ወደ እርሱ እንዲመለሱ ሲማጸናቸው ሰንበቱን ቅዱስ አድርገው ማክበር እንዴት አስፈላጊ እንደሆነ እንዲገነዘቡ ፈለገ። እኔ እግዚአብሔር አምላካችሁ ነኝ፣ በትእዛዜ ሂዱ፣ ፍርዴንም ጠብቁ አድርጓትም፣ ሰንበቴንም ቀድሱ፣ እኔም እግዚአብሔር አምላካችሁ እንደሆን ታውቁ ዘንድ በእኔና በእናንተ መካከል ምልክት ይሆናል። ሕዝቅኤል 20:12-16:19-20 ነው ያነበው። አሁን የሚገርማችሁ ነገር ሰንበትን ለመሻር እንዴት ቀላል እንደሆነ ለማሳየት ከሌላዎቹ ትእዛዛት ሰንበትን መሻር ቀላል ይመስላል። አሁን ለምሳሌ መስረቅ፣ መግደል፣ ሰው እነዚህን ነገሮች በጣም ከሰንበትን ከመሻር ይልቅ ከፍ ያለ ኃጢአት አድርጎ ነው የሚያዝኛቸው። አንድ ሰው አይገልም። እንደው ቢገልም ደግሞ ትልቅ ቅጣት ስላለበት ይቀጣል። ሰንበትን የሚሽር ሰው ግን ምን ቅጣት አለ? ሰንበት አክባሪ የሆነች ከምንለው እንኳ መካከል ሰንበትን መሻር በጣም ቀለል ሆኖ ነው የሚታየው። በየሰበቡ ስራዬን አጣለው፣ ቤተሰቤን ምን እቀልባለው፣ እበላለው፣ የምሰራውም የስራ አይነት ጥሩ ስራ ነው፣ ሰዎችን የሚረዳ ነው በሚል በተሳሳተ አስተሳሰብ ሰንበትን መሻርን ቀለል አድርጎ እያሳየ የሰንበት መሻር ከሌሎቹ ህጎች መሻር ጋር በጣም ያነሰ መስሎ ነው የሚታየው። ምክንያቱም እንዳልሁት አንድ ሰው ማን ነው ደፍሮ ሰው የሚገድሉ ወይም ደግሞ ሰው እያየው የሚሰርቅ ማን ነው? ይሰርቃሉ፣ ግን ቢሰርቁም ከባድ ጥፋት ስለሚደርስባቸው ይጠነቀቃሉ፣ የማይያዙ ይመስላቸዋል። ሰንበትን ለመሻር ግን ሰንበት በሰንበት የምናምነው እንኳ ሰንበትን በመጠበቅ የምናምን ሰዎች ሰንበትን መሻር በጣም ቀላል ሆኖ ይታየናል። ይህ የሰይጣን ስራ ነው። እንዲያውም የእግዚአብሔር ፈጣሪነቱ ምልክት ሰንበት ነው። ሰንበትን ስንሽር የእግዚአብሔርን ፈጣሪነት ካርን ማለት ነው። ሰይጣን ግን አቅሎ ያሳየናል በተንኮሉ። አይ ምንም አይደል የሚል ስበብ እየፈጠርን በቀላሉ ሰንበትን የምናምን የምንለው እንኳ የምንሽርበት መንገድ እንፈልጋለን። ምክንያትም ስበብም እንሰጣለን። ይህ የሰይጣን ተንኮል ነው። በባቢያን እንዲማረኩ ምክንያት የሆነው ኃጢአታቸው ሲጠቁምላቸው ለይሁዳ ሕዝቦች እንዲህ አለ፣ ሰንበታቴንም አረከች፣ ስለዚህ ቁጣዬን አፈሰሱባችሁ፣ በመዓቴም እሳት አጠፋኋችሁ፣ መንገዳቸውንም በራሳቸው ላይ መለሱ። ሕዝቅኤል 22:8-31 ሰንበትን መሻራቸው ዋና ምክንያት መሆኑን ከዚህ ላይ ይጠቅሳል። በኢየሩሳሌም እድሳት ጊዜ በኤርምያስ ዘመን ሰንበትን በመሻር ላይ የከረረ ጥያቄ ቀርቦበት ነበር። አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችን ይህን ክፉ ነገር ሁሉ በእኛ በዚህ ከተማ ላይ አምጥቶ አልነበረምን? እናንተም ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ አልኳቸው ይላል ነህምያ 13:8 በኤርምያስ ነው የሚለው፣ በነህምያ ዘመን ማለቱ ይመስለኛል። ነህምያ 13:18 ክርስቶስ በምድራዊ አገልግሎቶች ጊዜ የሰንበትን ጽኑ ቋሚነት አጉልቶ አሳይቷል። በማስተማሩ ሁሉ ስርዓቱን እንዴት እንደሚያከብረው በግልጽ አሳይቷል። በእርሱ ዘመን የሰንበት ሁኔታ ዝብረቅረቅ ብሎ ስለነበር የሰውን ራስ ወዳድነት፣ ፍርድ ገምድልነት እንጂ እግዚአብሔርን ባህሪ አያንጸባርቅም ነበር። እግዚአብሔርን እናውቃለን እያሉ የሚያስተምሩት እግዚአብሔርን የማይወክል ትምህርት ወደ ጎን ገለል አደረገው የሚወክለውን ትምህርት ወደ ጎንን አደረገው። መምህራኑ በጥላቻ አይነት ቢያዩትም የእርሱን ወግ አልተከተሉም። ሰንበትን እግዚአብሔር ባዘዘው መሰረት ያከብር ነበር ወይም አከበረ። ክርስቶስ ያከበረው በትክክለኛው መንገድ ነው። እነዚያ ካህናቱና ጸሐፍቱ ግን ሰንበትን በጣም አክብደውባቸው ነበር። እንደምሰማው አንዳንድ ጊዜ እስከ 300 ዝርዝር ንዑሳን ሕጎች ጨምረውበት ለመጠበቅ በጣም አስቸጋሪ ሆኖ ለማክበር በጣም አስቸጋሪ ሆኖ ነበር። ክርስቶስን አቃሎ ማለት እንዲጠብቁ በሚመች መንገድ ሰንበት ምን እንደሆነ እሱም አክብሮ እነሱም እንዲያከብሩ አርያነቱን ትቶች ናቸው ሄዷል። በተጣራ ቋንቋ ወይም አነጋገር ለእግዚአብሔር ሰንበት ያለውን አክብሮት እንዲህ ሲል መሰከረ፣ ክርስቶስ ማለት ነው። እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣውም። እውነት እላቸዋለሁ ሰማይና ምድር እስኪያልፉ ድረስ ከሕግ አንዲት ነቁጣ አንዲት ነጥብ ከቶ አታልፍም ሁሉም እስኪፈጸም ድረስ። አዎ ክርስቶስ ሕግን ለመፈጸም ነው እንጂ ሕግን ለመሻር አልመጣም። ሰንበትንም አጠቃሉ አካቶ ታላቁ ለሰዎች ደስታ ዋናው ጠላት የሆነው በክርስቲያን ዘመን ሁሉ በአራተኛው ትእዛዝ በሰንበት ላይ ከባድ ጥቃት አድርጓል። ሰይጣን እንዲህ ይላል፣ እግዚአብሔር እቅድ እንዲህ ይላል፣ የእግዚአብሔር እቅድ ተቃዋሚ ነኝ። እግዚአብሔር መታሰቢያ የሆነችውን ሰባተኛዋን ቀን ሰንበትን ተከታዮቹ እንዲተዋት አደርጋለሁ። በእግዚአብሔር የተቀደሰችው የተባረከችው ሰንበት ተቀይራለች ብሎ ለዓለም አውጃለሁ። ይህች ቀን ከሰዎች አእምሮ ትፋቃለች፣ ትዝታዋም እንዲጠፋ አደርጋለሁ። እግዚአብሔር ባላዘዘው ሌላ ቀን እተካታለሁ። ይህ ቀን በእግዚአብሔርና በሕዝቡ መካከል ምልክት ሊሆን አይችልም። እንደዚህ ያስባል ብለው ተናገረ አስመስላ የጻፈችው። ሰይጣን እንደዚህ አድርጎ ያውቃል። ሰይጣን ጥቅስን ያውቃል፣ መጽሐፍን ያውቃል፣ ይንቀጠቀጣልም ይላል። አያከብረውም እንጂ እና እዚህ ላይ ማወቅ ብቻ አይበቃም። ብናውቅም ካልጠበቅነው ልክ ሰይጣን እያወቀ ሰዎችን ወደ ጥፋት እንደሚመራው እኛም ራሳችን ወደ ጥፋት እንመራለን ማለት ነው። ይህ ቀን የተቀበሉት ሰዎች እግዚአብሔር በሰባተኛው ቀን ያሳረፈበትን ቅድስና በዚህ ቀን ላይ እንዲያሳርፍበት ቀኑን የሚያከብሩት አዛለሁ ይላል። በኩራቴ ራሴን ከፍ ከፍ አደርጋለሁ። አንደኛው ቀን ይከበራል። የፕሮቴስታንት ተከታይ የሆኑ ዓለም በሙሉ ይህ የሐሰት ሰንበት እንደ እውነተኛ ሰንበት አድርጎ ይቀበለዋል። እግዚአብሔር ያዘዘውን ሰንበት እንዳያከብር በማድረግ የእግዚአብሔርን ሕግ እንዲናቅ አደርጋለሁ። በእናንተና በእኔ መካከል በትውልዳችሁ ምልክት ይሆናል የሚለው ቃል ኪዳን በእኔ ሰንበት ላይ አለጥፈዋለሁ ይላል። በሰባተኛው ቀን የሆነውን የበረከት ትእዛዝ በአንደኛው ቀን ላይ አድርጌዋለሁ። ሰይጣን እንደሚናገር ነው እዚህ ላይ የሚጠቀሰው። ስለዚህ ዓለም የእኔ ንብረት ይሆናል። የምድር ሁሉ ገዥ፣ የዓለም ልዑል እሆናለሁ። የሰዎችን አእምሮ ከቁጥጥር ስር ስለማደርገው የእግዚአብሔር ሰንበት የተጠላች ትሆናለች። ሰንበትን ማክበር ምድራዊ ባለስልጣናትን ያለመታዘዝ ምልክት አደርገዋለሁ። የሰው ሕግ ከባድ ከመሆኑ የተነሳ ሰዎች ሰባተኛውን ቀን ሰንበት ለማክበር አይደፍሩም፣ ይፈራሉ። እንዳንራብና እንዳንታረዝ ብለው በመፍራት ሕጉን ለመሻር ከዓለም ጋር ይተባበራሉ። ምድር ፈጽሞ ከቁጥጥር ስር ትውላለች ይላል። ሰይጣንን ሲያናግሩት ነው ስታናግረው ነው ከዚህ ላይ ቅድም ብያለሁ። ሰንበትን ለመሻር በጣም ብዙ ምክንያቶች አሉ። ቀላልም መስሎ ይታያል። እንዳልሁት ሌላዋችሁን ትእዛዛት መሻር ከባድ ጥቃት ቅጣት ስለሚያስመጣ ሰዎች ቢፍሩትም አዩኝ አላዩኝ እያሉ ነው። ሰንበት ግን እናከብረዋለን የምንለው እንኳ ስንሽረው አንዳንዴ ቅር አይለንም፣ ምክንያቶች እንፈጥራለን። ሰይጣን ምክንያቶች እንድንፈጥር ያደርገናል ማለት ነው። አንድ ፓራግራፍ ላንብና አቆማለሁ። እዛ አስተያየት የሚያሰጡ አለ፣ አንድ ለሁለት ሰዎች ይሰጣለሁ። የሐሰት ሰንበት በማቋቋም ጠላት ዘመናትንና ሕጎችን ለመቀየር የሚችል ይመስለዋል። ግን በእውነት የእግዚአብሔር ሕግ ለመቀየር ተሳክቶለታል? መልሱ በዘጸአት ምዕራፍ 31 በሚገኙት ቃላት ውስጥ ይገኛል። በእኔና በአንተ ዘንድ ለልጅ ልጆቻችሁ ምልክት ነውና የዘላለም ምልክት ነው። በእውነት ሊቀይረው አይችልም። ቀይሩ ቢለውም የእግዚአብሔር ሕግ መቀየር አይቻልም። ሊፍራው ይችላል፣ ላንጠብቀው እንችላለን፣ ግን መቀየር አይቻልም። ቢሆንም እግዚአብሔር አልተለወጠም። አሁንም ያው ኃያሉ የእስራኤል አምላክ ነው። እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛንም እንዳለ ትንሽ ትቢያ ተቆጥረዋል። እነሆ የሴቶችን አንድ እንደ ቀላል ነገር ያነሳል፣ ለሴቶችን እንደ ቀላል ነገር ያነሳል። ሊባኖስ ለማንደጃ እንስሶቿ ለሚቃጠል መስዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገር ይቆጥራቸዋል። ኢሳይያስ 40 15 እና እስከ 17 አሁንም በካህብና በኤልያስ ዘመን እንደነበረው እግዚአብሔር ስለ ሕጉ ቀናተኛ ነው። በአካብ ጊዜ የነበረውን ጊዜ ታስፋላቸው። እግዚአብሔር በሕጉ ቀንቶ ኤልያስን አስነስቶ በዓል ሐሰተኛ እንደሆነ አስመስክሮ የበዓልን ነቢያት ኤልያስ እንዳረደ ትዝ ይላችኋል። ስለዚህ እግዚአብሔር አይቀየርም። ሕጉን የቀየርን ይመስልናል። ሕጉም አይቀየርም፣ ለዘላለም ነው እና ሰው የእግዚአብሔርን ሕግ ቀየሩ ብሎ ራሱን ቢያታልል ስላታለለ ስላለ ሕጉን ቀይሯል ማለት አይደለም። የእግዚአብሔር ግን አይቀየርም። ከሰማይና ምድር ያልፋሉ እንጂ ከሕጉ አንድ ነጥብ አታልፍም ይላል መጽሐፉ። ስለዚህ በኤልያስ መንፈስ የሚለው አሁን መጨረሻ ላይ ያነበብነውን ሐረግ ያሳያል። በኤልያስ ጊዜ የነበረው መንፈስና ኃይል የእግዚአብሔርን ማንነት አስመስክሯል። ዛሬም እግዚአብሔር አይቀየርም፣ ቃሉም አይቀየርም። ብንገነዘበውም ባንገነዘበውም እግዚአብሔር ሁልጊዜ ኃያል ነው። ሕጉም አይቀየርም፣ ሰዎች የቀየሩ ቢመስላቸውም። ስለዚህ ሕጉ ሲቃለል እያየን እንዳንታለል የእግዚአብሔር ሕግ እንደማይቀየር እሱ እንደማይቀየር ሕጉም እንደማይቀየር ልንገነዘብና ሌሎችንም ልናስተምር ይገባና እስከዚህ ይበቃኛል። አንድ ሁለት ሰው በተነበበው በተነጋገርነው አስተያየት እሰጣለሁ ግን መልካም፣ አለዚያ ግን ጨርሻለሁ።
እሺ፣ እግዚአብሔር ይባርክልኝ። ጊዜ ትንሽ ስለሚያጥረን በዚህ ብናቆመው ይሻላል መሰለኝ። ስለ መልካሙ ቃልህ በፈቃደኝነትም ስላገለገልከን እግዚአብሔርን አመሰግነዋለሁ። አዎ፣ ሁልጊዜ ጠላት የእግዚአብሔርን ህግ ማፍረስ ነው የሚፈልግ። አሁንም እንደምናየው የተነሳም በትዳርና ሰንበትን በማክበር ለማፍረስ ስለሚፈልግ የእሱ ተከታዮች እንዲሆን ስለሚፈልግ በዛ ነው የሚመጣ። ግን እኛ ቃሉን ስለምናውቅ በቃሉ ተማምነን ለእግዚአብሔር ታማኞች እንድንሆን እግዚአብሔር እርዳን። አንተንም በድጋሚ እግዚአብሔር ይስጥልኝ እላለሁ።
ፈቃድሽ ከሆነ በአጭር ጸሎት ልደምድም?
አዎ፣ እሱ ጥሩ።
እሺ፣ በሰማይ ያለ አባታችን እናመሰግናለን፣ ዛሬ ቃልን ስለሰጠህን። ጌታ ሆይ ዛሬ ልንማር የሚፈልገነውን አስተምረህናል። የሰማነውን ከስራ ላይ አውለን አንተ ቃል የማይቀየር መሆኑን ሰንበት ክቡር መሆኑን እኛም ተገንዝበን ለሌሎችም እንድናስተምር እርዳን። ሰይጣን በየጊዜው እየመጣ ቢያታለን ይህን ቃል በቃል ተመርኩዘን ጸንተን እንድንኖር አንተ እርዳን። በቀረው ጊዜ አብረን ነውን ስለ ስም ብለ አሜን። እግዚአብሔር ይስጥልኝ።
አሜን አሜን። በጣም እግዚአብሔር ይስጥልኝ ጋሽ እንግዳው ስለ ፈቃደኝነትህ። አዎ እግዚአብሔር ምንጊዜም የሚናገርለት አያጣም። በእርግጥ ፕሮግራሙን እንድትወስድ የተመደበችው ሰው ባልተመቻት ምክንያት ባትገባም አንተ መልካም ትምህርት ስለነገርከን መልካሙን ቃል ስላካፈልከን እግዚአብሔር ይስጥልኝ እላለሁ በድጋሜ። አሁን እንግዲህ ጊዜውን ደግሞ ለነ አቶ በቀለ ቤተሰቦች በመዝሙር እንዲዘምሩ ሰጣለሁ። ከዛ በኋላ ወይዘሮ በቀለች ወይዘሮ አበበች በጸሎት ይዘጉልናል። አሁን ጊዜውን ለአቶ በቀለ ቤተሰቦች አሳልፌ ሰጣለሁ። እግዚአብሔር ይባርካችሁ። በቅድሚያ
እሺ፣ እግዚአብሔር ይመስገን። ጌታ ይባርካችሁ ስለመጣልኝ ቃል። እግዚአብሔር ስም የተመሰገነ ይሁን። ከውዳሴ መዝሙር ይዘምራለሁ። ኢየሱስ የልቤ ወዳጅ ወደ አንተ አስጠጋኝ፣ መከራ ሲመጣብኝ ሞገዱ ሲነሳብኝ ሸሽገኝ ልዑል አምላክ የሕይወት ችግር እስኪያልፍ ወደ ሰማይ አድርሰኝ ነፍሴንም ተቀ ያላንተ ጥግ የለኝም በአንተ ታመኛለሁ ብቻዬን አትተወኝ አጽናናኝ ተሸከም እታመንብሃለው እርዳታህን እሻለው ደካማ ሰውነትን በፍቅር እኔን ጋርደኝ በአንተ ብቻ ከታመን ሁሉንም አገኛለሁ ደግፍ የደከሙትን ፈውስ የታመሙትን አንተ እውነተኛ ነህ እኔ ግን ያልነሳሁ ነኝ በኃጢአት የተሞላው አንተ ታነጻኛለህ በጸጋ የተሞላ ለኃጢአት ይቅርታሰጥ ኃጢአቴን አስወግደ ና በንጽህና ያዘ አንተ የህይወት ምንጭ በነፃ ልቀበል በልቤ ውስጥ ስለቅ ለዘላለም ኑር
አሜን። እግዚአብሔር ይባርክ።
እግዚአብሔር ይባርክሽ ስለ መልካሙ መዝሙር። አዎ እግዚአብሔር ከኛ ጋር ይሁን፣ እሱ ይምራን። አሁን እንግዲህ ወደ ጸሎት እንሄዳለን። ወደ ጸሎት ከመሄዳችን በፊት እንግዲህ የምንጸልይበት ብዙ ነገሮች እንዳሉ ተነግሮናል። የጸሎት ምናም አለ ስለታመሙት፣ ስለ ሀገራችን፣ ስለ ጉባኤው ስብሰባ በሚያደርገው ለሐምሌ፣ ሌላም የጸሎት ጥያቄዎች አሉን። እግዚአብሔር በእርግጥ የማያውቀው ነገር አንዳችም የለም። ነገር ግን እኛ ጸልዩ ብሎ በተናገረው መሰረት በጸሎት ብናቀርብለት እሱ የበለጠ ደስ እንደሚያሰኘው ስለሚታውቅ በጸሎት ችግራችን ሁሉ ለእሱ እንድናቀርብ አሁን እንግዲህ ወይዘሮ አበበች በጸሎት ያቀርቡናል ማለት ነው። ካሉ እንግዲህ በጸሎት ለኛ ለጥያቄያችንም እንዲያቀርቡልን እጠይቃለሁ። ወይዘሮ አበበች ጊዜው ለርሰው ሰጣለሁ።
ያያቸው አይደለም ደንበር።
እሺ እንግዲህ እሳቸው ከሌሉ አንቺ ከቻልሽ ብትጸልይልኝ ደስ ይለኛል። አለበዚያም ፈቃደኛ ከጉባኤው እጠይቃለሁ። ከጉባኤው ፈቃደኛ ካለ አለ በለዚያ
ጸልይ ይችላል ነው።
አዎ ፈቃደኛ ካለ እንግዲያማ አንቺ ጸልይልን። እግዚአብሔር ባርክሽ። አሁን ጊዜው ላንቺ ሰጣለሁ።
ማሚ ጸልይ ተባረክ።
እሺ
በሰማይ ዙፋን ተከብሮና ተፈጽሞ የምትኖር ኃያልና ታላቅ ዘላለማዊ የሆንክ እግዚአብሔር አምላካችን አባታችን ሆይ ስለዚህ ጊዜ ስለዚህ ሰዓት እጅግ አድርገን እናመሰግናለን። የመኖራችን ምክንያት አንተ ነህ። የመቆማችን ምክንያት አንተ ነህ። የማገልገላችን ምክንያት አንተ ነህ። ከኛ የሆነ አንድም ነገር የሌለን ሰዎች ሳለን እንዱ ሲለወደድከን ጌታ ሆይ ጭጋርከን እና መሰከንሃለን። ክብር ላንተ ይሁን። ከኛ የምትፈልገው ነገር ምንም ነገር ጌታ ሆይ የለም። ነገር ግን በልባችን ያለውን ምስጋናችንን እዚህን በፊት ይመተናል። በክርስቶስ ኢየሱስ ከቅዱሳን መስዋዕት አርገ ምስጋናችንን ሁሉ እንድትቀበለን እንማጸናለን። እግዚአብሔር አምላካችን ሆይ በዚህ መስመር ላይ ሁሌ ደከመን ሰለቸን ሳይሉ ቃልን ይዞ ስለሚቀርቡት ስለሚመሩት ስለሚዘምሩት ስለሚያገለግሉት ሁሉ ወገኖቼ ጅጋር ይያመሰግናለሁ። ይህ ጌታ አምላኬ ወርቃማ ነገር ነው ለኛ የሰጠህን ጌታ ሆይ ወዳንተ መቅረብ ወዳንተ መጠጋት አንተን በጸሎት ማውራት አንተን ማገልገል አንተን መዘመር አንተን ማወደስ ከዚህ የበለጠ አንድም ነገር ጌታ ሆይ ለኛ የሚያስፈልገን ነገር በዚህ ዘመን የለም። እግዚአብሔር አምላካችን ሆይ ምክንያቱም ዓለምና መላዋ ሊጥጣፋ እግዚአብሔር አምላኬን ቀርባለች። አምላኬ እግዚአብሔር እኛም ደግሞ ሰዎች የኛም ጊዜ ሲደርስ ጌታ ሆይ እኛም እንደዳለን ዓለም ሁሉ ጌታ አምላኬ ሆይ በዚህ ዓለም ላይ የምታዩ ነገር ሁሉ ጠፊና ሐላፊ ነው አምላኬ እግዚአብሔር። ነገር ግን የማልፎ የማይጠፋው ያንተ ቃልና አንተ ብቻ እንደሆነ በቃል ተጽፏል። የሰማይ አምላክ እግዚአብሔር ሆይ በእውነት ለጠፊው ዓለም ለጠፊው ገላችን ለጠፊውና ፈራሽ ድንኳን ለሆነው ጌታው ማንነታችን እንዳንጨነቅ እግዚአብሔር አምላካችን ሆይ ነገር ግን ሁሉ ጊዜ ወዳንተ ማየት የሚያስፈልገን በዚህ ዘመን ጌታ ወዳንተ መጠጋት የሚያስፈልገን ጊዜ ውስጥ ነው ያለነው። ሰው የእግዚአብሔርን ህግ ለመሻር የሚጣጣርበት እንደ እግዚአብሔር ስፍራውን ወስዶ ለመሆን የሚፈልግበት እግዚአብሔር አምላኬ ክርስቲናን እንደ ሞኝነት የሚያይበት እግዚአብሔር አምላክ ዘመን ውስጥ ነው ያለነው። በዚህ ዘመን ላለነው ክርስቲያኖች በቤት ያለን የምንለው በጌታ በኢየሱስ ክርስቶስም ለራሳችን ጌታው ብቻችንን መቆም አንችልም። የሚያቆመው በእግሩ ጌታ አምላኬ ያንዳንዳችንን በአለቱ ላይ እግሮቻችንን የሚያቆመውን ያንተን ቃል ያንተን መንፈስ ቅዱስ ኃይልን ድንሻ እንድንፈልግ ያንዳንዳችንን እንድትረዳን ዘንድ ፈቃድ ይሁን። ጌታና መድኃኒቴ እግዚአብሔር ሆይ እነሆ በተለየ ሁኔታ ደግሞ መንፈስ ቅዱስን ያሸናል። ያንተ መንፈስ ቅዱስ ኃይል በእያንዳንዳችን ላይ ይምጣ። ለዋለኛው ዝናብ ጌታው የሚያዘጋጅን ያንተ መንፈስ ቅዱስ ይሳት እያንዳንዳችንን ይንካ። ልጆቻችንን ቤተሰቦቻችንን አገልጋዮቻችንን የሰማይ አምላክ እግዚአብሔር ሆይ በተለየ ሁኔታ ወንድሞችና እህቶቻችንን በእውነት የሰማይ አባት እግዚአብሔር በቤት ያሉትን ምእመናንን በሙሉ በኢየሱስ ክርስቶስም ያ መንፈስ ቅዱስ ይዳስሰን ዘንድ ይነካን ዘንድ ፈቃድ ይሁን። እነሆ አምላኬ እግዚአብሔር ሆይ በእውነት አንተን በብዙ አይተንሃል ቀምሰንሃል። እነሆ ያለፉት ነቢያትና ሐዋርያት ሁሉ ያለፉበትን ጌታ አምላኬ ሆይ ስለ ፍቅሪ ግድ ብሏቸው የሰማይ አባት እግዚአብሔር ህይወታቸው ሁሉ ሲሰው ሁሉ ሲቃጠሉ ሲታረዱ ሲወገሩ አምላኬ እግዚአብሔር ያመኑትን ስላወቁ በእምነት ጸንተው ቆሞ አልፏል። ዛሬስ እኛስ ምን ይመስላል የኛ ጊዜ? የሰማይ አምላኬ እግዚአብሔር ያ አቅምን ፈልጋለን ያ እምነትን ፈልጋለን ያ የሚያቆም መንፈስን ፈልጋለን። ለኔና ለወገኖቼ እግዚአብሔር አምላኬው ያንን እንድትሰጠን ዘንድ ፈቃድ ይሁን። የምንቆምበትን ላንተ የምንመሰክርበትን እነሆ ጌታው መሰዋዕትን ቢሆን የሚያቆመውን ያንተን እምነት በኢየሱስ ክርስቶስ ስም በውስጣችን አንተ አኖርልን። እነሆ የሰማይ አምላክ እግዚአብሔር ከሞት ወዲያ ወዳለው ህይወት ለመሻገር በጌታ በኢየሱስ ክርስቶስ ስም በአንደበታችን ዛሬ መስክረን ዘምረን የጠፋን እንዳንሆን አለን ይያልን በቤት ይሄድን እንዳንሆን በጌታ በኢየሱስ ክርስቶስ ስም የሚያቆመውን የሚያጸናውን እምነትን አንተ ስጠን። እነሆ ሞት ቢሆን መቃጠል ቢሆን መታረድ ቢሆን
መሰዋት ቢሆን ጌታው ካንተ የሚለየን ነገር የለም ብለን እንደ ጳውሎስ ጌታ አምላክ የምንቆም ልጆች አድርገን እነሆ በተለየ ሁኔታ የታመሙትን በዚህ ሰዓት ጌታ ሆይ ወገኖችን በፊት አቀርባለሁ። እነሆ የሰማይ አምላክ እግዚአብሔር ከስጋ ደዌና ህመም እንድትፈውሳቸው ዘንድ ፈቃድ ይሁን። እነሆ በጤንነት አለን የምንለው ደግሞ ከኃጢአት በሽታ በኢየሱስ ክርስቶስ ስም አንተ ፈውሰን። የሰማይ አምላክ እግዚአብሔር በእውነት ወደ አንተ መልሰን እኛም እንመለሳለን ተብሎ እንደተጻፈ ዛሬ እኔና ወገኖቼ የሰማይ አምላክ እግዚአብሔር ያ እንደ ምድጃ እሳት የሚያቃጥል ቀን ሳይመጣ የሰማይ አምላክ እግዚአብሔር ወደ አንተ እንድንሸሸግ ዘንድ አንተ እርዳን። እነሆ በፊታችን የተቀመጡትን የሰማይ አምላክ እግዚአብሔር የተሰጠን የጸሎት ተደራዎች አሉ። እንድንጸልይላቸው ወገኖች ድምጻቸውን ያሰማሉ። እግዚአብሔር ሆይ እኛ እንረሳ ይሆናል፣ አንተ ግን የማትረሳ አምላክ ነህ። ያኔ ከአንደበታቸው ከመውጣቱ በፊት አንተ ሰምተሃል፣ አውቀሃል። በኢየሱስ ክርስቶስ ስም መልስ እንድትሆናቸው ዘንድ ጸልያለሁ። ጌታና መድኃኒቴ እግዚአብሔር ሆይ እነሆ በአንድሩስ ዩኒቨርሲቲ ደግሞ እየታሰበ ያለውን ስብሰባ በጌታ በኢየሱስ ክርስቶስ ስም ሁሉንም ነገር አንተ እንድታሰናዳ፣ አንተ እንድታዘጋጅ፣ የሚሄዱትን ነፍሳትን በኢየሱስ ክርስቶስ ስም እንድትባርክ ለሌሎች ነፍሳት ደግሞ ጌታ አምላኬ ምስክር ታደርጋቸው ዘንድ እንጸልያለሁ። ወአምላኬ እግዚአብሔር እነሆ በተለየ ሁኔታ ደግሞ እያንዳንዳችንን ትጎበኝን ዘንድ በመንፈስ ቅዱስ አንጽታ ቆምን ዘንድ እንማጸናለን። ቀሪ ዘመናችንን ተረከብ። ወጣቶቻችንን አንተ አስባቸው። እነሆ በአድቬንቲስት ቤት ያሉትን መሪዎችን የሰማይ አምላክ እግዚአብሔር ሆይ ምሽናቸውን ረስቶ ወደ ሌላ እንዳያዘነብሉ በጌታ በኢየሱስ ክርስቶስ ስም ለተጠሩበት ጉዳይ ማስተዋል እንዲችሉ እግዚአብሔር አምላክ ሆይ እንደ ሙሴ እኔን አጥፋኝ ይህንን ሕዝብ በስሜ የተጠራውን ከምታጠፋ የሚሉት አይነት ጌታ ሆይ አገልጋዮች ታደርጋቸው ዘንድ መሪዎች ታደርጋቸው ዘንድ እንለምናለሁ። ቀሪዎች ዘመናችንን አንተ ተረከብ። እነሆ መንጋይን የሚበትኑ ሳይሆን መንጋይን የሚሰበስቡ እንዲሆኑ ዘንድ አንተ እርዳቸው። ሁሉን ነገር እንደ ፈቃድ አድርግ። በዚህ ማለዳ ስላገለገሉን እህቶቼ ወንድሞቼ ሁሉ አመሰግናለሁ። በዚህ መስመር ላይ የተገኙትን ወገኖቼን ሁሉ ትባርካቸው ዘንድ የሻሎሚን ጌታ ሆይ አገልጋዮች በዚህ መስመር ላይ የምንገናኘውን ሁሉ ቤታቸውን፣ ልጆቻቸውን፣ ኑሯቸውን በጌታ በኢየሱስ ክርስቶስ ስም በሚያስፈልጋቸው ሁሉ ነገር ትጎበኛቸው ዘንድ ጸልያለሁ። ሁሉን እንደ ፈቃድ አድርግ። ውሏችንን አንተ ባርክ። ቀሪ ዘመናችንን በእጅ ተረከብ። ጸሎታችንን ስለሰማ ተመስገን። በጌታ በኢየሱስ ስም አሜን።
አሜን አሜን። እግዚአብሔር ይስጥልኝ ስለ መልካሙ ጸሎትሽ። እግዚአብሔር ይባርክሽ። ለእኛ ለጉባኤው እንደጸለይሽ አንቺንም ጸሎት እግዚአብሔር ይስማ። አንቺና ቤተሰቦችሽን እግዚአብሔር ይባርክላለሁ። እንግዲህ ፕሮግራሙን ወደ ማጠቃለያ ያደርሰናል። በድጋሜ በዚህ ቀን አብራችሁን ስለተሳተፋችሁ በሙሉ እግዚአብሔር በረከቱን ይላክላችሁ፣ ፊቱን ያብራላችሁ። በመውጣትና በመግባታችን እግዚአብሔር ይጠብቀን። አሁን ከመዝጋቴ በፊት የተቀዳውን ለመስማት መጀመሪያ በሻሎም ዌብሳይት ካላችሁ በሻሎም ዌብሳይት ገብታችሁ በቅርብ የተቀዳው ይመጣላችኋል። በዚያ በኩል መስማት ይቻላል። የተቀዳውን ለመስማት 6547549886 የመግቢያ ቁጥሩ 712861 ዛሬ የተቀዳው ቁጥር 7241 ነው። እንግዲህ 7242 አሉ፣ ይቅርታ 42 ነው። ያንን በመንካት መስማት ትችላላችሁ። እንግዲህ እግዚአብሔር አብሮና ይሁን። በመግባት በመውጣታችን ይጠብቀን። መልካም ቀን ይሁንላችሁ እያልኩ ይህ ፕሮግራም ከዚህ ላይ ያበቃል።